ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ምሽት የአሜሪካ ድምፅ ዝግጅታችን አሁን ይጀምራል። ትምህርት ሚኒስቴር ዩኒቨርሲቲዎች የፕሮፌሰርነት ማዕረግ እንዳይሰጡ ያሳለፈው ውሳኔ ተቋማቱን ይጎዳል ሲሉ ባለሙያዎች መናገራቸውን እንዲሁም የፌዴራል ከፍተኛ ፍርድ ቤት የድሬዳዋ ምድብ ችሎት በሽብር ወንጀል በተከሰሱ 88 የአልሸባብ አባላት ናቸው በተባሉ ተከሳሾች ላይ እስከ 20 ዓመት የሚደርስ እስራት መፍረዱን የተመለከቱ እና ሌሎች የአገር ውስጥና ዓለም አቀፍ ዘገባዎች በምሽቱ የአሜሪካ ድምፅ ዝግጅታችን ተካተዋል። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አመሽታችኋል? አርብ ታህሳስ 18 2017 ዓ.ም አስማማየ ነው እያስተናገድኳችሁ። እስከ ምሽቱ 4 ሰዓት ድረስ ከእናንተ ጋር ቆይታ አደርጋለሁ። ለዜናዎቹ ስመኝሽ ቆያ አብራኛለች። የስቱዲዮ ቅንብሩ ደግሞ ንጉሱ ታምሬ ይመራልናል። የምሽቱ ዋና አዘጋጅ ቆንጅታዬ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተከታተላችሁን እስከ ምሽቱ 4 ሰዓት ድረስ አብራችሁ እንድትቆዩ እንጋብዛለን። አሁን ቀጥታ የምናልፈው ወደ ዓለም ዜናዎች ነው። ስመኝሽ ትጠብቃችኋለች።
በድጋሚ እንደምናመሻችሁ። ለምሽቱ ከያዝናቸው ዜናዎች መካከል የሰብአዊ መብት ድርጅቶች መታገድ እንዳሳሰበው የኢትዮጵያ ሰብአዊ መብቶች ኮሚሽን ገለጸ፣ በኬንያ የተቃዋሚዎች መሰወር መጨመሩ ቁጣን ቀስቅሷልና፣ በናይጄሪያ ጦር በስህተት በተፈጸመ የአየር ጥቃት 10 ሲቪሎች ተገደሉ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የኢትዮጵያ ሰብአዊ መብት ድርጅቶች መታገድ እንዳሳሰበው የኢትዮጵያ ሰብአዊ መብቶች ኮሚሽን ገለጸ። ኮሚሽኑ ዛሬ ባወጣው መግለጫ ቀድሞ የታገቱ ድርጅቶች አቤቱታ እንደደረሰው ገልጾ ጉዳዩን እየተከታተለ ባለበት ወቅት ተመሳሳይ ይዘት ባለውና ተቋማቱ የፈጸሟቸውን ከባድ የሕግ ጥሰቶች በዝርዝር ባስቀመጠ ደብዳቤ ተጨማሪ ሁለት ድርጅቶች መታገዳቸውን አሳሳቢ ሆኖ እንዳገኘው ገልጿል። በሲቪል ማህበረሰብ ድርጅቶች ላይ በተደጋጋሚ በሚተላለፉ እገዳዎች የሲቪክ ምህዳሩን በማጥበብና በማህበር የመደራጀት መብት ላይ አሉታዊ ተጽዕኖ እንዳይፈጥሩ ጥንቃቄ ሊደረግ ይገባል ሲልም አሳስቧል። የሲቪል ማህበረሰብ ድርጅቶች ባለስልጣን በአሁኑ ወቅት በሰብአዊ መብቶች ዙሪያ የሚሰሩትን የመብቶችና ዲሞክራሲ እድገት ማዕከል የህግ ባለሙያዎች ለሰብአዊ መብቶች፣ የኢትዮጵያ ሰብአዊ መብቶች ጉባኤና የኢትዮጵያ የሰብአዊ መብቶች ተሟጋቾች ማዕከልን ከማንኛውም እንቅስቃሴ አግዷል። ባለስልጣኑ የሰብአዊ መብቶች ተሟጋች ድርጅትን ያገደው ገለልተኛ አይደላችሁም፣ ከዓላማ ውጭም ተንቀሳቅሳችኋል በሚል እና ተያያዥ ምክንያቶች መሆኑን በጻፈላቸው ደብዳቤ አመልክቷል። የታገዱ ድርጅቶች ኃላፊዎችም የቀረበባቸውን ውንጀላ ለአሜሪካ ድምጽ በሰጧቸው አስተያየቶች ማስተባበላቸው ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለስልጣኑ የድርጅቶቹን የዕለት ተዕለት እንቅስቃሴ አደጋ ላይ በማይጥል መልኩ የምርመራ ስራዎችን በተቻለ ፍጥነት አጠናቆ ወደ ስራቸው የሚመለሱበትን ሁኔታ እንዲያመቻች ሲል በመግለጫው ጠይቋል። በኬንያ የጨመረ የመጣው የመንግስት ተቃዋሚዎች ታፍኖ መሰወር እጅግ እንዳሳሰባቸው የመብት ቡድኖች፣ የህግ ባለሙያዎችና ፖለቲከኞች በመግለጽ ላይ ናቸው። ቢሊ ሙዋንጌ የተባለ የ24 ዓመት ወጣት ባለፈው ሳምንት በተሰወረበት ኢምቡ በተሰኘች ከተማም ተቃውሞ ተካሂዷል። ባለፈው ሰኔና ሐምሌ በአብዛኛው በወጣቶች የተመራ ተቃውሞ በፕሬዚዳንት ዊሊያም ሩቶ መንግስት ላይ ከተደረገ ወዲህ የሀገሪቱ የጸጥታ ኃይሎች በደርዘን የሚቆጠሩ ተቃዋሚዎችን በህገወጥ መንገደው አፍነው አግተዋል የሚል ክስ ይቀርብባቸዋል። በተለይም ፕሬዚዳንት ዊሊያም ሩቶን በኢንተርኔት ላይ የሚተቹ ወጣቶች በመሰወር ላይ መሆናቸውን የኤኤፍፒ ዘገባ አመልክቷል። ፖሊስ በጉዳዩ ላይ እጁ እንደሌለበት ቢያስታውቅም የመብት አቀንቃኞች ግን ፖሊስ የተሰወሩትን ሰዎች በተመለከተ ለምን ምርመራ እንደማያደርግ በመጠየቅ ላይ ናቸው። ፖሊስ እጁ ከሌለበት ምርመራ አድርጎ የድርጊቱን ፈጻሚዎች ለህግ ያቅርብ ሲል የኬንያ የህግ ማህበር አስታውቋል። የመብት ቡድኑ ሂዩማን ራይትስ ዋች በበኩሉ ያደረጋቸው ምርመራዎች ከበርካታ የጸጥታ አካላት ወደ ተውጣጣ ቡድን እንደሚጠቁሙ አመልክቷል። የቀድሞ ምክትል ፕሬዚዳንት የነበሩትና የተቃውሞ አያያዞችን በተመለከተ ከዊሊያም ሩቶ ጋር ባለመስማማታቸው ከስልጣን የተወገዱት ሪጋቲ ጋቹጋ አንድ ድብቅ ቡድን ካፈናው ጀርባ አለ ሲል ዛሬ አርብ ክስ አሰምቷል። የናይጄሪያ መከላከያ ሰራዊት የእስልምና አክራሪ ናቸው በሚል በተጠረጠሩ ቡድኖች ላይ እንዳደረሰ በሚገልጸው የአየር ጥቃት 10 ሲቪሎች ሕይወታቸውን ማጣታቸውን ባለስልጣናት አስታውቀዋል። የአየር ጥቃቱ ኢላማ አድርጎ የነበረው ሶኮቶ በተባለው ግዛት በአንድ ጫካ ውስጥ ይገኛሉ የተባሉ ላኩራዋ የተሰኙ የእስልምና አክራሪ ቡድኖች ላይ መሆኑን ሰራዊቱ ቢገልጽም መኖሪያ ቤቶችና የቤት እንስሳትም ሰለባ ሆነዋል ተብሏል። በሁለት ጀቶች በሁለት መንደሮች ላይ በተደረገው ድብደባ 10 ሲቪሎች ሲገደሉ 6 ደግሞ ቆስለዋል። በህይወት የጠፋው የናይጄሪያ ሰራዊት በስህተት በመተኮሱ እንደሆነ የአካባቢው አገረገዥ አህመድ አልዩ አስታውቀዋል። ተጨማሪ ዝርዝር መረጃ ያልሰጡት አገረገዡ የሲቪሎችን ህይወት የቀጠፈው ክስተት በሚገባ እንዲመረመር ሰራዊቱን መጠየቃቸውን ተናግረዋል። አክለውም አገረገዡ ቢያንስ 7 አስክሬኖችን የሚያሳዩ ምስሎችን አጋርተዋል። የፕሬዚዳንት ቦላ ቲኒቡ አንድ ባለስልጣን ቀደም ብለው በሰጡት መግለጫ ተፈጸመ የተባለው ድብደባ የሐሰት ወሬ እንደሆነ ተናግረው ነበር። በኋላ ላይ ግን ይቅርታ ጠይቀዋል። የናይጄሪያ ሰራዊት ኢላማ ያደረገው በሁለት መንደር ውስጥ የሚገኙ አክራሪ ቡድኖችን እንደሆነ ይገልጻል። አድማጮችና ተመልካቾች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የጀርመኑ ፕሬዝዳንት ፍራንክ ቫልተር ሸንስታማየር ዛሬ አርብ የሀገሪቱን ፓርላማ በትነው በሚቀጥለው ወር ምርጫ እንዲደረግ አዘዋል። ቻንስለር ኦላፍ ሾልዝ ከሳምንት በፊት መተማመኛ ድምጽ በማጣታቸውና ባለፈው ወር የገንዘብ ሚኒስትራቸውን ማባረራቸውን ተከትሎ በሶስት ፓርቲዎች ጥምር ያቋቋሙት መንግስት ፈርሷል። የዋና ዋና ፓርቲ መሪዎች እንደ አውሮፓውያን አቆጣጠር በመጪው የካቲት 23 የፓርላማ ምርጫ እንዲደረግ ስምምነት ላይ የደረሱ ቢሆንም ምርጫው የሚካሄደው ቀድሞ ከታቀደው 7 ወራት ቀደም ብሎ ነው። ከሁለተኛው የዓለም ጦርነት ወዲህ የወጣው የጀርመን ህገ መንግስት ቡንደስታንግ ወይም የሀገሪቱ ሸንጎ ራሱን መበተን ስለማይችል ውሳኔውን የመስጠት ኃላፊነቱ ፕሬዚዳንቱ ላይ ወድቋል። በዚህም መሰረት ፍራንክ ቫልተር የፓርላማውን በትነው ምርጫ እንዲደረግ አዘዋል። የምርጫ ዘመቻው ግን ፓርላማው ከመበተኑ በፊትም በመካሄድ ላይ ነበር። በህዝብ አስተያየት መለኪያ መሰረት ወግ አጥባቂው የተቃዋሚዎች ስብስብ በመምራት ላይ ሲሆን፣ የኦላፍ ሾልዝ ፓርቲ ደግሞ ይከተላል። በምርጫው ቁልፍ ጉዳዮች የሆኑት ፍልሰት፣ የተዳከመው ኢኮኖሚና ለዩክሬን የሚሰጥ ድጋፍ ናቸው። በመጨረሻም ካዛኪስታን ውስጥ ከትላንት በስቲያ ረቡዕ ለተከሰከሰውና 38 ሰዎች ህይወታቸውን ያጡበት የአውሮፕላን አደጋ መንስኤ በተመለከተ ሩሲያና ሌሎች ወገኖች ጣት በመጠቋቆም ላይ ናቸው። በአደጋው 29 ሰዎች ላይ ጉዳት ደርሷል። 67 መንገደኞችን ይዞ ሲጓዝ የነበረው የአዘርባጃን አየር መንገድ አውሮፕላን ካዛኪስታን ውስጥ በተከሰከሰበት ወቅት በቼችኒያ ክልል ውስጥ የዩክሬን የድሮን ጥቃት በመፈጸም ላይ እንደነበር የሩሲያ ሲቪል አቪዬሽን ኃላፊ ዲሜትሪ ያድሮቭ ሲናገሩ፣ አንድ የአዘርባጃን ምክር ቤት አባልና በርካታ የአቪዬሽን ባለሙያዎች ደግሞ አውሮፕላኑ የተከሰከሰው በሩሲያ በተተኮሰ የአየር መቃወሚያ መሆኑን ይገልጻሉ። አውሮፕላኑ ከአዘርባጃን መዲና ባኩ ወደ ሩሲያዋ የቼችኒያ መዲና ግሮዝኒ በማምራት ላይ እንደነበር ታውቋል። አውሮፕላኑ አቅጣጫውን በመቀየር በካዛኪስታኗ አክታ ከተማ በድንገት ለማረፍ በመሞከር ላይ ሳለ ተከስክሷል። የአዘርባጃን፣ ካዛኪስታንና የሩሲያ ባለስልጣናት የአደጋውን መንስኤ በተመለከተ ከመናገር ተቆጥበው የነበረ ቢሆንም ራሲም ሙስቤኮቭ የተባሉ የአዘርባጃን ምክር ቤት አባል አውሮፕላኑ በግሮዝኒ ሰማይ ላይ ሳለ ተመቶ እንደወደቀ ለሀገሪቱ ዜና አገልግሎት ተናግረዋል። ሩሲያ ይቅርታ ትጠይቅ ሲሉም አክለዋል። የፓርላማ አባሉን መግለጫ በተመለከተ የተጠየቁት የክሬምሊን ቃል አቀባይ ዲሚትሪ ፖስኮቭ አስተያየት ከመስጠት ተቆጥበው የአደጋው መንስኤ የሚወስኑት መርማሪዎች ናቸው ብለዋል። አድማጮችና ተመልካቾቻችን፣ ለሰዓቱ የያዝናቸው የዓለም ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶቻችን ወደ አስማማው ልመልሳችሁ።
አድማጮቻችንና ተመልካቾቻችን፣ ቀደም ሲል የዓለም የሰባሰቡ ዜናዎች ናቸው ወደ እናንተ የደረሱት። ስመኝሽ ለዓለም ዜናዎች አመሰግናለሁ። እየተከታተላችሁ የምትገኙት የአርብ ምሽት የአሜሪካ ድምፅ ዝግጅታችን ነው። እያስተናገድኳቸው የሚገኘው ደግሞ አስማማየኑ ነኝ። በምሽቱ በዌብና ማህበራዊ ድረገጽ ፕሮዲሰራችን አባየሁ ገበያ ማብራናለች። እንዲሁም የስቱዲዮ ቅንብሩን እየመራልን ያለው ንጉሱ ታምሬ ነው። የምሽቱ ዋና አዘጋጅ ቆንጅት ታዬ ነች። አሁን ቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ነው። ትምህርት ሚኒስቴር የዩኒቨርሲቲዎች የፕሮፌሰርነት ማዕረግ እንዳይሰጡ ያሳለፈው ውሳኔ ተቋማቱን ይጎዳል ሲሉ ባለሙያዎች ተናገሩ። ለአሜሪካ ድምፅ አስተያየት የሰጡ ባለሙያዎች ሚኒስቴር መስሪያ ቤቱ ነባሩን የደረጃ እድገት መመሪያ በአዲስ መተካት ሲገባው እሱም በደብዳቤ ሽሮ የደረጃ እድገት እንዳይሰጥ መወሰኑ የዩኒቨርሲቲዎችን እንቅስቃሴ ያስተጓጉላል፣ ውስጣዊ ነጻነታቸውንም ይጋፋል ብለዋል። የትምህርት ሚኒስቴር በበኩሉ በተቋማቱ ውስጥ አስተዳደር ጣልቃ አልገባሁም፣ በቅርቡም አዲስ መመሪያ እስኪወጣ ድረስ ይህን ውሳኔ አሳልፌያለሁ ብሏል። ገብረ ሚካኤል ገብረ መድን በዚህ ጉዳይ ላይ ተጨማሪ አለው።
የአሜሪካ ድምፅ የተመለከተውና በትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተፈርሞ ለተቋማቱ የተላከው ደብዳቤ ከጥቅምት 2013 ዓ.ም ጀምሮ ሲሰራበት የነበረው የአካደሚክ ሰራተኞች የደረጃ እድገት መመሪያ ክፍተት የታየበት በመሆኑ በመሻሻል ላይ እንደሚገኝ ይጠቅሳል። እናም ሁሉም ከፍተኛ የትምህርት ተቋማት የተሻሻለው መመሪያ እስኪደርሳቸው ድረስ የሙሉ ፕሮፌሰርነት ማዕረግ እድገት እንዳይሰጡ ያዛል። በጉዳዩ ዙሪያ ለአሜሪካ ድምፅ የግል አስተያየታቸውን የሰጡ በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽን መምህር ዶክተር ጌታቸው ጥላሁን ሚኒስቴር መስሪያ ቤቱ የትምህርት ጥራት መውረድ ስለሚያስጨንቀው ችግሩን ለማረም የሚያደርጋቸውን ጥረቶች አደንቃለሁ ብለዋል። ሆኖም የአሁኑ ውሳኔው በምሁራን ላይ ሞራላዊ ጉዳት ያስከትላል ሲሉ ተችተዋል።
ያ 2013 ላይ ጥቅምት የወጣን መመሪያን ለምሳሌ ማዕከል አድርጎ ራሱን ለማሳደግ የሚሰራ አንድ የዩኒቨርሲቲ መምህር ዛሬ ነገ እያሉ እየጠበቁ የነበሩ በሂደት ውስጥ ያሉትን ሁሉ አዲስ የመጣው ደብዳቤ ያግዳል፣ ይከለክላል፣ ቀስም የሚሰብር ነው። እኔ ልክ ነው ብዬ አልወስድም።
ለአሜሪካ ድምፅ ሀሳባቸውን ያጋሩት ሌላኛው አስተያየት ሰጪ በአዲስ አበባ ዩኒቨርሲቲ የትምህርትና ባህሪ ጥናት ኮሌጅ ዲን የሆኑት ዶክተር የቆያለም ደሴ ናቸው። እሳቸው በሰጡት የግል አስተያየትም የከፍተኛ ትምህርት ተቋማት ልዩ ልዩ ዓለም አቀፍ ግንኙነቶችን የሚያደርጉ ናቸው ካሉ በኋላ የዚህ አይነቱ ውሳኔ ግን ይጎዳቸዋል በማለት ይገልጻሉ።
አንደኛ እገዳው ኢንዴፊኒት ነው፣ መመሪያ እስከሚወጣ ድረስ የሚል በጊዜ ያልተገደበ እገዳ ነው የሚመስለው። ይሄ የብዙ መምህራንን ብቻ ሳይሆን የተቋማትንም ሁኔታ ይጎዳል። የተሻለ የሚሆነው የሚመስለኝ ያንን የሚተካ መመሪያ አዘጋጅተው ከዚህ ቀን ጀምሮ ከአሁን በፊት የነበረው አተገባበር አሰራር በዚህኛው መመሪያ ተተክቷል፣ ስለዚህ የድሮ ከአሁን በኋላ በተግባር ላይ መዋል የለበትም በሚል ቢተካ የበለጠ ሁሉም ሰው የሚቀበለው አሳማኝ ይመስለኛል። አሁን ግን በደብዳቤ መመሪያ እስከሚወጣ ድረስ ታግደዋል የሚል እኔ ከአሰራር አንጻርም ከስታፍ ሞራልም ከተቋማት አጠቃላይ ሁኔታም ብዙም ትክክለኛም ተገቢም ደውዬ አላስብም። መመሪያን በደብዳቤ መሻር ለአሰራር በጣም አስቸጋሪ ነው።
ስለዚህ ጉዳይ አስተያየት እንዲሰጡ በአሜሪካ ድምፅ የተጠየቁት በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራጡ ሹኔ ተቋማቸው ይህን ውሳኔ ያሳለፈው ከዩኒቨርሲቲዎቹ በመጣለት ጥቆማ መሰረት መሆኑን ጠቅሰው ውሳኔውም ጊዜያዊ ነው ብለዋል።
ትምህርት ሚኒስቴር አይደለም መነሻ የነበረው፣ ከዛ ከመምህራን ከዩኒቨርሲቲዎች ራሳቸው ጥቆማ መጥተው ነው። ትክክል ያልሆነ አሰራር አለ፣ በወጣው ደንብ የማይሰሩ ዩኒቨርሲቲዎች አሉ፣ ዝም ብሎ እየሰጡ ያሉ ተብሎ መጣ። ነባር ፕሮፌሰሮችን አውጣተው እስቲ እዩት የተባለው ይሄ ጥቆማ እውነት ነው ወይ? እውነትም ሲያዩ ተገኘ ማለት ነው። ስለዚህ መመሪያውም አንዱ ችግር መመሪያ ያለማክበር ችግር አለ። ሁለተኛ መመሪያም አልፎ አልፎ ክፍተቶች አሉት። እሱ እየታየ ነው፣ አግደ ነው ሳይሆን እሱ እስኪወጣ ጥፋቱ ይቀጥል ስለማይባል ነው እንጂ አሁን በቅርብ ስለምንለቀቅ ይሄ ነው።
የጅማ ዩኒቨርሲቲው መምህር ዶክተር ጌታቸው ጥላሁን ትምህርት ሚኒስቴር የከፍተኛ ትምህርት ተቋማቱን የመቆጣጠርና የመከታተል ስልጣንና ኃላፊነት አለው ይላሉ። ሆኖም በዚህ መልኩ ነጻነታቸውን ሊጋፋ አይገባም ሲሉ ሞግተዋል።
እውነት ለመናገር የሚጠበቀውና መሆን የሚገባውማ ተቋማቱ በየራሳቸው ነጻነት እና ኃላፊነት የየራሶቻቸውን የእድገት የሚሆን ሌሎች መመሪያዎች አውጥተው አስተችተው አጸድቀው በዛ መሰረት ደግሞ እድገት የሚሆን ሌሎች ነገሮች እንዲያሰሩ ነው የሚጠበቀው። ባይሆን ይሄ ከአጠቃላይ ሀገራዊ የትምህርት የከፍተኛ ትምህርት የጥራትና ደረጃ ማስጠበቅ ማዕቀፍ አንጻር ሚኒስትሪ ኦፍ ኤጁኬሽን ያንን ኦቨርሲ ማድረግ ይጠበቅበታል። በዚህ ደረጃ ግን በቀላጤ ከዛሬ ጀምሮ ይሄን አድርጉ ከዛሬ ጀምሮ ያናትድርጉ የሚለው እንደው ከማንዴቱም ከክብሩም ትንሽ ቅሚያስገ ይመስለኝ።
ሚኒስትር ዴኤታው አቶ ኮራጡ ሹኔ በበኩላቸው ውሳኔው በተቋማቱ ጉዳይ ላይ ጣልቃ መግባት አይደለም ብለዋል።
ነጻነት የማደግ ነጻነት አላቸው፣ የተሻለ ነገር የመስራት አላቸው። ትምህርት ሚኒስቴር ዋና ኃላፊነቱ ስታንዳርድ ሴት የማድረግ ነው። ስታንዳርድ ማለት ከዚህ በታች መውረድ አይቻልም። ነጻነት ማለት ከዛ ጀምሮ ግን የማውረድ ነጻነት የለም ጥራት ላይ ማለት ነው።
የትምህርት ሚኒስቴር ለተቋማቱ በላከው ደብዳቤ ቀደም ሲልም ሐምሌ 24 ቀን 2016 ዓ.ም ተመሳሳይ ትዕዛዝ ሰጥቶ እንደነበር አውስቶ፣ ሆኖም አንዳንድ ከፍተኛ ትምህርት ተቋማት ክልከላውን በመጣስ የፕሮፌሰርነት እድገት መስጠት መቀጠላቸውን አመልክቷል። ይህ አካሄድ አግባብነት እንደሌለው ያወሳው ደብዳቤው ከታህሳስ 1 ቀን 2016 ዓ.ም ጀምሮ በየትኛውም የከፍተኛ ትምህርት ተቋም የተሰጠና የሚሰጥ የሙሉ ፕሮፌሰርነት ማዕረግ እድገት ተቀባይነት እንደማይኖረው አሳውቀዋል። ለአሜሪካ ድምፅ የግል አስተያየታቸውን የሰጡት ሌላኛው የጅማ ዩኒቨርሲቲ ባልደረባ ዶክተር ተክሉ ገመቹ በበኩላቸው አንድ ዓመት ወደ ኋላ ሄዶ ውሳኔ መስጠት ትክክል አይደለም ይላሉ።
ሁለተኛ ጊዜ የተሰጠ ማሳሰቢያ ተብሎ የመጣው አይነት እሱ ላይ እኔ ማስተካከያ ቢደረግ ብዬ የማስበው ሐምሌ 24 ነው ይሄ እንዲዘገይ ተብሎ የመጣው። ከዛ በፊት ምንም የመጣ ደብዳቤ ከትምህርት ሚኒስቴር ባለመኖሩ ህጉና ስርዓቱን ተከትሎ የተሰሩ አሉ። ስለዚህ አሁን ከታህሳስ 1 2016 ጀምሮ የሚለው ነገር ምናልባት ወደ ኋላ ተመልሶ ባልታዘዘበት ሁኔታ ሰው ባለው መመሪያ ተሰርቶ እድገት ከሰጠ በኋላ አይ ተቀባይነት የለውም ማለት ትንሽ ማስተካከያ ቢደረግበት ጥሩ ይመስለኛል።
አቶ ኮራጡ ሹኔ በበኩላቸው በተባለው ጊዜ ውስጥ የተሰጡ የፕሮፌሰርነት ማዕረጎች ካሉ በመመሪያው መሰረት ስለመሰጠታቸው ይፈተሻሉ ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
እየተከታተላችሁ ያላችሁት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የአሜሪካ ድምፅ የአርብ ምሽት ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ ነበር የተከታተላችሁት። አሁን ደግሞ የትንታኔው መጽሔት ይቀጥላል። የትንታኔው መጽሔታችን የመጀመሪያ ርዕሰ ጉዳይ ወደ ድሬዳዋ ይወስደናል። በፌዴራል ከፍተኛ ፍርድ ቤት የድሬዳዋ ምድብ ችሎት የጅጅጋ ተዘዋዋሪ ችሎት በትላንትናው ዕለት በሽብር ወንጀል ተጠርጥረው በአራት መዝገቦች የተከሰሱ 88 የአልሻባብ አባላት ናቸው የተባሉ ተከሳሾች ላይ እስከ 20 ዓመት የሚደርስ እስራት ተፈርዶባቸዋል። ተከሳሾቹ በ2014ና በ2015 የጸጥታ አካላትና ሰላማዊ ሰዎች ላይ ጉዳት በማድረስ ከ13 ሚሊዮን ብር በላይ ንብረት በመዝረፍና ማውደም እንዲሁም መንግስታዊ መረጃዎችን ለአልሻባብ የሽብር ቡድን አሳልፎ በመስጠት የተከሰሱ ናቸው። አዲስ ቸኮል ተጨማሪ አለው።
በፍትህ ሚኒስቴር የድሬዳዋ ቅርንጫፍ ጽህፈት ቤት ኃላፊ አቶ ቃሲም አማን ለአሜሪካ ድምፅ በሰጡት መረጃ በትላንትናው ዕለት የጅጅጋ ተዘዋዋሪ ችሎት ውሳኔ ሰጠው በአራት መዝገቦች በተከሰሱ 88 ተጠርጣሪዎች ላይ ነው። የክስ መዝገቦቹ አራቱን በአልሸባብ አባልነትና በድርጊት ተሳትፏል በሚል የተከፈቱ ሲሆን ከአራቱ መካከል ሁለቱ በ2014 ሁለቱ ደግሞ በ2015 ዓ.ም የተከፈቱ ናቸው። ከአራቱ መዝገቦች መካከል በርካታ ተከሳሾች አሉበትና በሙክታር አደማሊ ስም በተከፈተው መዝገብ ስር ከተከሰሱ 84 ተከሳሾች መካከል ሁለቱ በመሞታቸውና አንዱ ባለመያዙ ውሳኔ ያልተላለፈባቸው ሲሆን በ81ዱ ላይ ከ10 እስከ 20 ዓመት እስር ተወስኖባቸዋል። የተከሰሱበት አንቀጽ በተመለከተም የቅርንጫፍ ጽህፈት ቤት ኃላፊው አቶ ቃሲም እንዲያስረዳሉ።
በጉዳት ስናየው ወደ 323 የሚሆኑ ሰዎች ላይ በተለይም ልዩ ኃይል የሶማሌ ክልል ልዩ ኃይል እና ሲቪል ማህበረሰብ ላይም ከባድና ቀላል አካል ጉዳት ደርሰዋል። የንብረት ደግሞ ወደ 13,550,000 የሚገመት ንብረት እንዲዘረፍ እና እንዲወድም ተደርጓል በሚል ነበር ክስ የተመሰረተባቸው።
የክስ ሂደቱ ላይ አቃቤ ሕግ 57 ምስክሮችን አስመዝግቦ የ41 ምስክርነት የተሰማ ሲሆን 396 ገጽ የሰነድ ማስረጃዎች መቅረባቸውንም አቶ ቃሲም ተናግረዋል። እነኚህ ማስረጃዎች ከቀረቡ በኋላ ፍርድ ቤቱ ተከሳሾችን ራሳቸው እንዲከላከሉብኝ ቢያስተላለፍም ተከሳሾቹ ግን ራሳቸውን ለመከላከል በተሰጣቸው ጊዜ ምንም አይነት የመከላከያ ማስረጃ ለማቅረባቸውን አቶ ቃሲም ያስረዳሉ። በዚህም ተከሳሾቹ በሶማሌ ክልል ከሐምሌ 12 እስከ ሐምሌ 21 2014 ዓ.ም ድረስ በአፍዴር ዞን ልዩ ልዩ ወረዳዎች ፈጽመውታል በተባለ ሽብር ክስ በ81ዱም ተከሳሾች ላይ ከ10 እስከ 20 ዓመት የሚደርስ ጽኑ እስራት ውሳኔ እንደተላለፈባቸው ነው የተገለጸው። ከእነኚህ ባሻገር በሌሎች ሶስት መዝገቦችም የተከሰሱ የአልሸባብ አባልነት የተባሉ ሌሎች 7 ተከሳሾችም በትላንትናው ዕለት ልዩ ልዩ ውሳኔ ተላልፎባቸዋል። ከእነዚህ መካከል ለበርካታ ሰዎች ሞትና የአካል ጉዳት መንስኤ ሆኗል የተባሉ አብሽር አህመድ ማህመድ በተባለ ፋይል የተከሰሱ 4 ተከሳሾች ላይም ውሳኔ ተላልፏል። ተከሳሾቹ አደረሱ ስለተባለው ጥፋትና ስለተመሰረተባቸው ክስ አቶ ቃሲም ይህን ብለዋል።
ክስም የቀረበው በወንጀለኛ መቅጫ ህግ በወንጀል ህጋችን 32(1)(ለ) እና በሽብር ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1176 ህዝባር 2012 አንቀጽ 3(2) ይህም በድርጊት ማለት ነው የተከሰሱ ናቸው። ወደ 296 የሚሆኑ ሰዎች ላይ ከቀላል እስከ ከባድ የአካል ጉዳት ደርሶበታል። በዚህ ወንጀል ድርጊት ደግሞ ወደ 246 የሚሆኑ ሰዎች እንዲገደሉ ተደርጓል። በዚህ ነው እነዚህ አራቱ ሰዎች የተከሰሱ ማለት ነው።
ከአራቱ ተከሳሾች አንዱ መከላከያ ማስረጃ ሲያቀርብ፣ ቀሪዎቹ ሶስቱ ግን በተሰጣቸው ጊዜ መከላከያ ማስረጃቸውን ማቅረብ እንዳልቻሉ ነው አቶ ቃሲም የገለጹልን። በዚህም ከስድስት ወር ቀላል እስራት እስከ 18 ዓመት ጽኑ እስራት ተፈርዶባቸዋል። ሶስተኛው መዝገብ በእነ መሐመድ ፋራስን በተከፈተው መዝገብ መንግስታዊ መረጃዎችን ለአልሸባብ የሽብር ቡድን በመስጠት ሁለት ሰዎች በ2015 የተከሰሱ ሲሆን ሁለቱም ላይ 6 ዓመት ከስድስት ወር ፍርድ ተፈርዶባቸዋል ሲሉ አቶ ቃሲም ተናግረዋል። በአራተኛው መዝገብ ኡጋዝ አብዲ አሊ ኢልሚ የተባለ ግለሰብን በ2015 የሽብር ቡድን ተልዕኮ ሲያስፈጽም በጸጥታ ኃይሎች ተይዞ ለክስ እንደቀረቡ ተናግረዋል።
ይህ ሰው ከዚሁ ከአልሸባብ የሽብር ቡድኑ ጋር ተያይዞ ነው እሱም የቀረበበት ክስ በ1176/2012 አንቀጽ 31 ስር የተደነገገውን በመተላለፍ ነው። የሽብር ቡድኑን አባል በመሆንና የጦር ጥናት ስልጠናውን በመውሰድ ከዛ በኋላም ደግሞ ከነሱ ጋር ሲንቀሳቀስ በጸጥታ ኃይል ነው ቁጥጥር ስር መዋል የቻለው። ቁጥጥር ስር እስከሚውልበት ጊዜ ድረስ ያው ከነሱ ጋር ሲንቀሳቀስ እና የሽብር ቡድኑን ተልእኮ ሲያስፈጽም እና ሲፈጽም ቆይቷል በሚል ነው ክሱ የቀረበበት።
በኡጋዝ አብዲ አሊ ኢልሚ ላይ የ2 ዓመት ከ5 ወር ጽኑ እስራት እንደተፈረደባቸው ነው አቶ ቃሲም የገለጹልን። በአጠቃላይ በትላንትናው ዕለት በአራት መዝገቦች 88 የአልሸባብ አባል ነው በተባሉ ተከሳሾች ላይ ልዩ ልዩ ውሳኔዎች ተላልፎባቸዋል። በአሁኑ ሰዓት ከአልሸባብ የሽብር ቡድን ጋር በተያያዘ በዚህ ፍርድ ቤት የተያዘ የክስ መዝገብ የሌለ ሲሆን በቁጥጥር ስር ውለው መረጃ እየተሰበሰበባቸው ያሉ ግን መኖራቸውን ከአቶ ቃሲም ያገኘነው መረጃ ያመለክታል። በአራቱ መዝገቦች ላይ ለተከሳሾች መንግስት ተከላካይ ጠበቆችን ያቆመላቸው ሲሆን በፌዴራል ጠቅላይ ፍርድ ቤት የተከላካይ ጠበቆች ጽህፈት ቤት ኃላፊ አቶ ደሳሌ ከበደ ሁሉም ተከሳሾች የተከሰሱበትን ድርጊት ክደው ተከራክረዋል ብለዋል። ሆኖም የጥፋተኝነት ብይን ከተላለፈ በኋላ በአራቱ መዝገቦች ላይ ከቀረቡ ተከሳሾች መካከል አንድ ተከሳሽ መከላከያ ምስክር ከማቅረቡ በስተቀር ሌሎች መከላከያ አላቀረቡም ብለዋል። ምክንያታቸውንም እንዲህ ያስረዳሉ።
መከላከያ ምስክሮቻቸው የነበሩበት ቦታ በጣም ሩቅ በመሆኑ መከላከያ ምስክር ማግኘት እንደማይችሉ ነው። ሩቅ ነው፣ የስልክ አድራሻም ያላቸው ሰዎች አይደሉም። በዚያም ምክንያት ማቅረብ እንዳልቻሉ ነው ለጠበቃቸው ለተከላካይ ለመደብ ነው ተከላካይ ጠበቃ አሳውቆ የነበሩት። ከዚያም በተጨማሪ ፖሊስም አስሯቸው መከላከያ ምስክሮቻቸውን ራሱ ፖሊስ አስሯቸው እንደነበረ ለተከላካይ ጠበቃቸው ገልጾ ያ ተከላካይ ጠበቃ የመደብ ነው ማለት ነው ለችሎቱ ይህን አሳውቆ ፖሊስም ለችሎቱ ቀርቦ መግለጫ የሰጠበት ሁኔታ ነው ያለው። ነገር ግን ከዚያ በኋላ መከላከያ ምስክር እንዲያቀርቡ በተሰጣቸው ቀጠሮ መከላከያ ምስክር ማቅረብ እንደማይችሉ በመግለጻቸው የመከላከያ ምስክር የማሰማት መብታቸው ታልፏል ማለት ነው።
አልሸባብ በኢትዮጵያ፣ አሜሪካና ሌሎች በርካታ የዓለም ሀገራት በአሸባሪነት የተፈረጀ ቡድን መሆኑ ይታወቃል። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ።
በሌላ የፍርድ ቤት ዘገባችን ደግሞ በሲዳማ ክልል የጥላቻ ንግግርና ሐሰተኛ መረጃ በማሰራጨት የተፈረደባቸው 6 ወጣቶች ከወንጀል ነጻ ተባሉ። በኢትዮጵያ የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከል በ2012 ዓ.ም በወጣው አዋጅ መሠረት በማኅበራዊ መገናኛ ላይ የክልሉን ከፍተኛ ባለሥልጣናት ዘልፋችኋል፣ ጥላቻ ነዝታችኋል፣ እንዲሁም ሐሰተኛ መረጃ አስተላልፋችኋል በሚል በሐዋሳ ከተማ የመጀመሪያ ደረጃ ፍርድ ቤት ተፈርዶባቸው የነበሩ 6 ወጣቶችን የክልሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በነጻ እንዳሰናበታቸው ጠበቃቸው ለቪኦኤ ገልጸዋል። ባለፈው ዓመት ጥቅምት 2016 ዓ.ም በክልሉ ጠቅላይ አቃቢ ሕግ ተከሰው በሐዋሳ ከተማ የመጀመሪያ ፍርድ ቤት ከ1 ዓመት ከ2 ወር እስከ 2 ዓመት የሚደርስ ጽኑ እስራትና እስከ 5000 እስከ 8000 ብር የገንዘብ መዋጮ የጣለባቸው በእነ ወንድሙ ቶርባ መዝገብ የተዘረዘሩ 6 ወጣቶች 8 ወራትን በስር አሳልፈዋል። ነገር ግን የክልሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሐሙስ ታህሳስ 17 ቀን 2017 ዓ.ም በዋለው ችሎት የቀረበለትን የይግባኝ አቤቱታ ከመረመረ በኋላ በነጻ እንዳሰናበታቸው ጠበቃቸው አቶ መለስ ዮሴፍ ዛሬ ለአሜሪካ ድምፅ ተናግረዋል። ፍርድ ቤቱ ተከሳሾቹ የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከል የወጣውን አዋጅ እንዳልጣሱ ይልቁንም በሀገሪቱ ሕገ መንግሥት አንቀጽ 29ና በክልሉ ሕገ መንግሥት አንቀጽ 28ና 29 የሰጠውን ሐሳብ በነጻነት የመግለጽ መብታቸው መጠቀማቸውን ገልጾ የታችኛውን ፍርድ ቤት ውሳኔ ሽሮታል ሲሉ ጠበቃቸው ተናግረዋል። ዘገባው የዮናታን ዘብዴዎስ ነው። አድማጮቻችንና ተመልካቾቻችን ከአሜሪካ ድምፅ ወደ እናንተ እየደረሱ የሚገኙት የምሽቱ ዝግጅቶቻችን እንደቀጠሉ ናቸው። አሁን ደግሞ የምናልፈው ወደ ናይጄሪያ ይሆናል። ናይጄሪያ ውስጥ በስተት ሲቪሎች ገደለው የአየር ጥቃት ጉዳይ ያነጋገረ ነው። የናይጄሪያ ባለስልጣናት በሰሜን ምዕራቧ ክፍለ ግዛት ሶኮታ ውስጥ በፈረንጆች ገና ዕለት ቢያንስ 10 ሰዎች የተገደሉበትን የአየር ጥቃት መመርመር ጀምረናል ብለዋል። የመንግስቱ የጦር ኃይል ጥቃቱ በአካባቢ የሚንቀሳቀስ አዲስ ታጣቂ ቡድን እንጂ ሲቪሎችን ኢላማ ያደረገ አልነበረም ብሏል። ቲሞቲ ኦቢዮዝ ከአቡጃ አስተላለፈውን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች።
የሶኮታ ክፍለ ግዛት አገረ ገዢ አልዩ አህመድ ባወጡት መግለጫ የአየር ጥቃቱ እንዴት ሊደርስ እንደቻለ ጥልቅ ምርመራ እንዲከፈት ከጦር ሰራዊቱ መሪዎች ጋር እየተነጋገሩ መሆናቸውን አመልክተዋል። የጦር ኃይሉ ጊዳ ሳማና ሩኩማ በሚባሉ አካባቢዎች የሚንቀሳቀሰውን ላኩራዋ የተባለ የሽብር ቡድን ኢላማ ያደረገ ነው ያለውን ጥቃት ረቡዕ ማለዳ ነው ያካሄደው። የሶኮታ ክፍለ ግዛት አገረ ገዢ ግን በጥቃቱ ሰላማዊ ሰዎች ተገለዋል ብለዋል። ባለስልጣናቱ እንዳሉት ቢያንስ 10 ሰዎች ሲገደሉ ብዙዎች ቆስለዋል። በጥቃቱ ለተጎዱት ቤተሰቦች ሐዘናቸውን የገለጹት አገረ ገዢው የገንዘብና የምግብ እርዳታ እናደርግላቸዋለን ሲሉም ቃል መግባታቸው ተገልጿል። በቅርብ ዓመታት እንዲህ ያሉ የአየር ጥቃት አደጋዎች በተደጋጋሚ የደረሱ ሲሆን አምነስቲ ኢንተርናሽናልን ጨምሮ የተለያዩ የሰብአዊ መብት ቡድኖች ጉዳዩ እንዳሳሰባቸው እየገለጹ ነው። በናይጄሪያ የአምነስቲ ኢንተርናሽናል ስራ አስኪያጅ ኢሳ ሳኑሲ
This is yet another sign that the Nigerian military has not changed and they have not learned a lesson from
የናይጄሪያ የጦር ሰራዊት እንዳልተለወጠ ከዚህ በፊት ሲቪሎች ከገደለው የአየር ጥቃት ምንም እንዳልተማሩ የሚያሳይ ተጨማሪ ማስረጃ ነው። አሰራራቸውን መገምገም አለባቸው። የደረሱትን አደጋዎች በደንብ መመርመር ይኖርባቸዋል። ይህንን በግድለሽነት የሚደርስ አደጋ ሁለተኛ እንዳይደርስ ማድረግ አለባቸው ብያምናለሁ። በአንድ ወይም በሁለት ዓመት ጊዜ ውስጥ እንዲህ አይነት ከባድ የአየር ጥቃት አደጋ ሲደርስ ይህ ለሶስተኛ ጊዜ ነው።
የጦር ኃይሉ ባወጣው መግለጫ ሰላማዊ ሰዎችን ኢላማ አላደረግንም፣ ወደፊትም ሲቪሎች ላይ ጉዳት እንዳይደርስ አስፈላጊውን ጥንቃቄ እናደርጋለን ብሏል። የመንግስቱ ባለስልጣናት አስፈላጊውን ጥንቃቄ እናደርጋለን ብለው ቃል ቢገቡም የአየር ኃይል አዛዡ ሐሰን አቡበከር የፈረንጆች ገና ዕለት ይህንን መልእክት ነበር ያስተላለፉት።
To every member of Nigerian Air Force family, I want to especially thank you for your unwavering dedication, resilience.
የናይጄሪያ የአየር ኃይል ቤተሰብ በሙሉ ታላቋን አገራችን በቁርጠኝነትና በጥንካሬ መስዋዕትነት እየከፈላችሁ በማገልገላችሁ ላመሰግናችሁ እወዳለሁ። ቁርጠኝነታችሁና ሙያችሁን አክባሪነታችሁ የምንወዳትን አገራችን ጸጥታና መረጋጋት እንዲረጋገጥ ትልቅ አስተዋጽኦ አበርክቷል።
የናይጄሪያ መንግስት በሰሜን ምዕራቡ የሀገሪቱ ክፍል ላካራዋ የሚባል ሃይማኖታዊ ቡድን እንቅስቃሴ እንዳለ ያስታወቀው ባለፈው ህዳር ወር ነበር። የጸጥታ ኃይሎቹ እየተከታተሉት መሆኑንም አስታውቆ ነበር። ናይጄሪያውያን ከእንግዲህ በገና ዕለት የደረሰውን የመሰለ ሽብርተኞቹን ሳይሆን ሰላማዊ ሰዎችን የሚገድል የአየር ድብደባ እንደማይኖር ተስፋ እንደሚያደርጉ ይናገራሉ።
አሁን ደግሞ የምሽቱ የትንታኔ መጽሔታችን የመጨረሻው ቅንብር ወደ ሆነው ዘገባ ነው የምናልፈው። ወደ ሞዛምፒክ ይወስደናል። ቀጠናዊ ድርጅቱ ሞዛምቢክን ለመርዳት ዝግጁ ነው ሲሉ የዚምባብዌ መሪ ተናገሩ። የደቡብ አፍሪካ የልማት ማህበረሰብ የወቅቱ ሊቀመንበር የዚምባብዌ ፕሬዚዳንት ኤመርሰን ምናንጋግዋ በድረ ምርጫ ብጥብጥ ውስጥ የምትገኘው ሞዛምቢክን ቀጠናዊ ድርጅቱ ለመርዳት ዝግጁ መሆኑን ተናግረዋል። ደቡብ አፍሪካን ፖለቲከኞች ወደ ንግግር እንዲመጡ ጠይቃለች። የሰብአዊ መብቶች ድርጅቶች በበኩላቸው ከምርጫ በኋላ በተከሰተው ብጥብጥ እስካሁን ከ100 በላይ ሰዎች መገደላቸውን ገልጸዋል። ዝርዝሩ እንደሚከተለው ይቀርባል። የሞዛምፒክ የህገ መንግስት ምክር ቤት በጥቅምት ወር የተካሄደው ምርጫ ገዢው ፓርቲ ፍሬሊሞ 65% ድምጽ በማግኘት ማሸነፉን ማስታወቁን ተከትሎ የተፈጠረው ሁከትና ብጥብጥ ሊቆም ይገባል ሲሉ 16 አባል አገራት ያሉት የደቡብ አፍሪካ የልማት ማህበረሰብ በምህጻሩ ሳድክ የወቅቱ ሊቀመንበር የዚምባብዌ ፕሬዚዳንት ኢመርሰን ምናንጋግዋ ባወጡት መግለጫ አስታውቋል። ሮናልድ ሉማላ የደቡብ አፍሪካ ዓለም አቀፍ ግንኙነት ትብብር ሚኒስትር ናቸው። በሞዛምፒክ ምርጫውን ተከትሎ የተፈጠረው ብጥብጥ እንዲቆም የሚጠይቅ መልእክት በማህበራዊ ሚዲያ አስተላልፈዋል።
South Africa calls on all parties to commit to an urgent dialogue that will heal the country.
ደቡብ አፍሪካ ሁሉም ወገኖች አገሪቷን የሚያረጋጋና ወደ አዲስ የፖለቲካና የእድገት ምዕራፍ የሚወስድ አስቸኳይ ውይይት እንዲያደርጉ ትጠይቃለች። በተጨማሪም ደቡብ አፍሪካ ይህንን ውይይት ለማመቻቸትና ሞዛምቢክን በማንኛውም መንገድ ለመርዳት ዝግጁ ናት።
በወዛጋቢው የጥቅምቱ ፕሬዚዳንታዊ ምርጫ የፍሬሊሞ ዳንኤል ፍራንሲስኮ ቻፓ ተፎካካሪ የነበሩት ቪንሴ ሞንድላም እንዲላሉ
በፍሬሊ ሞጉዳት በደረሰባቸውና በተጨፈጨፉ ወንድሞቻችን ላይ አላተኮርንም። ያ ትኩረታችን አይደለም። ወንድሞቼ በአገሪቱ አብዮት ወይም ለውጥ ከፈለጋችሁ የጎረቤቶቻችንን ሱቆች እንከላከልላቸው፣ የጎረቤቶቻችንን ኩባንያዎች እንከላከልላቸው።
የምስራቅና ደቡብ አፍሪካ የአምነስቲ ኢንተርናሽናል ምክትል ዳይሬክተር ካኒዮ ፋሪሴ በተቃዋሚ ሰልፈኞች ላይ ከተፈጸሙት የከፋ ጥቃቶች አንዱ ያሉትን እርምጃም የሞዛምቢክ መንግስት እንዲያቆም ጠይቀዋል።
Since the outcome of the elections on 9 October, police have responded with excessive use of force against those who decide.
እንደ አውሮፓውያን አቆጣጠር በጥቅምት 3 2024 የተካሄደው ምርጫ ውጤት ይፋ መሆን ጀምሮ ሐሳባቸውን ለመግለጽ በወጡና የመሰብሰብ መብታቸውን ተግባራዊ ባደረጉ ሰልፈኞች ላይ ፖሊሶች ከልክ ያለፈ የኃይል እርምጃ ወስደዋል። ፖሊሶች ቀጥታ ጥይቶችን ሲተኩሱም ተመልክተናል። የጎማ ጥይቶችን ሲጠቀሙና በተቃዋሚዎች ላይ የተለያዩ የበዛ ኃይልን ሲጠቀሙ አይተናል። ብዙ ሰዎች ኩፍኛ ቆስለዋል። ከ110 በላይ ሰዎች ተገድለዋል።
ቦርገስ ነሐሜሬ የጸጥታ ጥናት ተቋም ተመራማሪ ናቸው። እንደ ዚምባብዌ፣ ዛምቢያ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ማላዊ እና ደቡብ አፍሪካ ላሉት ሀገራት አገልግሎት የሚሰጡት የአገሪቱ የተዘጉ ወደቦች ክፍት እንዲሆኑ ሰላም አስፈላጊ ነው ይላሉ።
So nothing is happening. Everything has been paralyzed in Mozambique.
ስለዚህ ምንም ነገር እየተፈጠረ አይደለም። በሞዛምቢክ ሁሉም ነገር ሽባ ሆኗል። ይህ ማለት ሰዎች የበለጠ ችግር ይገጥማቸዋል ማለት ነው። ስለዚህ ይህን ችግር ለመፍታት ፈጣኑ መንገድ ውይይት ነው። ከንግግር ሌላ አማራጭ የለም።
በአሁኑ ጊዜ ተቋሚዎችና እንደ ደቡብ አፍሪካ የልማት ማህበረሰብ ሳድክና የአፍሪካ ህብረት ያሉ ክልላዊና አህጉራዊ ድርጅቶች በሞዛምቢክ ሰላም እንዲሰፍን እየጠየቁ ሲሆን ሁኔታዎች ሊለወጡ ይችላሉ የሚል ተስፋም አሁንም በሁሉም ዘንድ አለ። ኮሎምበስ ማሁንጋን ከዚምባብዌ ሐረሬ ላደረሰን ዘገባ አስማማየ ነው፣ ዋሽንግተን ዲሲ። ከአሜሪካ ድምፅ ወደ እናንተ እየደረሰ የሚገኘው የአርብ ምሽት ታህሳስ 18 2017 ዓ.ም የዝግጅታችን እንደቀጠለ ነው። ቀደም ሲል የመጀመሪያው አጋማሽ ዝግጅቶቻችን ናቸው ወደ እናንተ ሲደርሱ የነበሩት። አሁን በዋሽንግተን የሰዓት አቆጣጠር 7 ሰዓት ከ32 ሆኗል። በኢትዮጵያ ሰዓት አቆጣጠር ደግሞ ከምሽቱ 3 ሰዓት ከ32 ሆኗል። ስለዚህም በዚህ ሰዓት መሰረት ወደ ሁለተኛው አጋማሽ ቅንብሮቻችንና ዘርዘር ወዳሉ ጉዳዮች የምናልፍ ይሆናል። የመጀመሪያው ቅንብራችን የሚሆነውም ከስነ ጥበብን የተመለከተ ይሆናል። ሳሙኤል ኃይሉ በቀለም በተንቆጠቆጡ ለተመልካች ውበትና ተስፋን በሚያላብሱ የስዕል ስራዎች የሚታወቅ ባለሙያ ነው። በቅርቡ በጀርመን ህዝብ ዓለም አቀፍ ትብብር ተቋም በተሰናደውና መልካም ያስተዳደር ለእናንተ ምን ማለት ነው በሚል በተሰናደው የስዕል ውድድር ላይ ሚዛን የተሰኘውን ስራውን አሸናፊ ሆኗል። ከሀብታሙ ስዩም ጋር ቆይታ አድርጓል። በተያያዥ ጉዳዮች ላይ ያደረግነው ቆይታ የተጀመረውም የስነ ጥበብ ሙያው ጉዞውን በአጭሩ በሚያጋራበት ነው።
ተወልጄ ያደግኩት ወልቂጤ ከተማ ነው፣ ጉራጌ ዞን ውስጥ ነው። እና እዛ ስማር የቀሰምኳቸው ብዙ ነገሮች አሉ። ከመምህሮቼ እንዲሁም ከአካባቢ ማህበረሰብ ብዙ የወሰድኩት ነገር አለ። እነዛ ነገሮች እያደጉ ነው ፋይናሊ ይሄ የስዕሉ ፍላጎት እያደር ሲመጣ ሞር ሃይ ስኩል ላይ የተወሰነ እድሉን አገኘሁኝ። ትምህርት ማዕከሎች አሉ አይደለም፣ ይሄ የስዕል ምናምን እንቅስቃሴ ክበባት አሉ። እሱን ሞር በኃላፊነት አቶ ፈለቀ ይባላል፣ አሁንም ስነ ጥበብ ውስጥ ነው ያለው፣ ብዙ ስራዎች ይሰራል። እንደ መምህርም እንደ አጋዥም ሆኖ ያንን ኦልሬዲ የስዕል ማዕከሉን ኃላፊነት ሲሰጠኝ በደንብ ብዙ ኤነርጂ አግዘኝ። ይሄ ማሏሸው ነገር ነው ሁልጊዜም። እና ከልጅነት ብዙ መቀስማቸው ምናምን ወዳቸው ነገሮች እንዳሉ ሆኖ ግን የትምህርት ቤቱ ላይ ልክ ይሄኛው ሲሪየስሊ ኃላፊነት ሲሰጠኝ ኤግዚቢሽን እንድናሳይ ስዕሎችን ኦልሬዲ አክበባት ተጠናክሮ እንድንሰራ ሲያደርገን ለዛ ነገር ዴዲኬት ነው ወንዱ ብዬ ማሰብ እችላለሁ። ስኩል ውስጥ ሲገባ 11-12 ድረስ እስክደርስ ድረስ ከተማ ውስጥ ተዋወቅም፣ በዚህ በስዕል ስራ በጽሁፍ እንዲሁም ሆቴሎች ዲኮር ማድረግ ብቻ። ይሄ እንደ ማንኛውም ወጣት እነዛን ስራዎች ገና በልጅነት የመስራት ክህሎት ኖረኝ። ከዛ ተነስቶ ነው እንግዲህ ወደ ስነ ጥበብ ትምህርት ቤትም ጆይን አድርጌ ለዚህ የበቃሁት ማለት ነው።
ቅርቡ በነበረ አንድ ዓለም አቀፍ ተቋም ባሰናዳው የስዕል ውድድር ላይም ባላንስ የተሰኘው የስዕል ስራ አሸናፊ ሆኗል። ስለ ስዕሉ ሀሳብ ጥቂት ንገረን። ምን ላይ የሚያተኩር ነበረ? በዚህ ስዕልስ ልትገልጸው ወይም ደምቀው እንዲታወቅ የፈለግከው ጉዳይ ምን ነበረ?
አው ውድድሩን ያዘጋጀው ጂያዚድ ኢትዮጵያ ነበር። የኢትዮጵያ ኦሬዲ ብራንች ነው። ሐሳቡን ኦሬዲ ታይትል ያቀረቡትም እንደ ውድድር መስፈርት ያቀረቡት እነሱ ታይትል ሰጥተው ነበር። ጉድ ጋቨርናንስ ወይም መልካም አስተዳደር ለአንድ ሀገር ምንድነው የሚለውን ነገር ነበር እንደ ውድድር እንትን ያሉት ጽንሰ ሐሳብ እንትን ያለው። ሀገርን በመርከብ ነው የሚመስልባት መርከብ ነው የሚመጣልኝ እና ያ የመርከብን ሐሳብ ለምን ወደ እንትና በቃ እነዛ መርከብ ላይ ያሉ የሚጫኑት ነገሮች ኮንቴነሮቹ ምናምን እያንዳንዱ ሰሌክቲቭሊ በከለር በአይነት በብዙ ነገር የተለያዩ ነገሮች ናቸው እዛ ውስጥ የሚጫኑት ነገሮች እና እንደገና ደግሞ መርከብን ልካውኔ በአካል እንደዚህ አላየሁትም፣ ግን ምን ያህል ሂውጅ እንደሆነ ምን ያህል ብዙ ነገር እንደሚይዝ ያው ከፊልሞችም ከተለያዩ ነገሮች አይ ነበር እና እዛ ውስጥ ያሉ እያንዳንዱ እቃዎች እያንዳንዳቸው ነገሮች ከአንድ ሀገር ተነስተው ወደ ሌላ ሀገር ሲሄዱ በጣም ብዙ ጊዜያትን ይፈጃሉ። ብዙ እንግዲህ ተፈጥሯዊም ሊሆን ይችላል ሰው ሰራሽም ሊሆን ይችላል እክሎች አሉ። ስለዚህ እነዛን ነገሮች ግን ማድረስ የሚችለው ከዛ ከካፕቴን ጀምሮ እስከታች ካሉ የመርከቡ ሰራተኞች ጋር ነው። ብዙ ሰራተኞች ነው ሊኖሩት የሚችለው በዛ ሂደት ውስጥ። በዛ ጠንካራ ነገር በዛ እንቅስቃሴ ውስጥ ከጫፍ እስከ ጫፍ ለመድረስ ብዙ ጊዜያትን በጣም በንቃት በመጠበቅ ከእንትን ጋር እንዳይገጭ መጥፎ ነገር የሆነ ክል ነገር ሜካኒካል ነገሩን እያንዳንዱ ዲቴል ነገሩን ሁሉም ባለበት እንትን ውስጥ ሰርቶ ሲወጣ ነው ያ መርከብ እንቅስቃሴውን ቀጥ ብሎ ባሰበው መንገድ ሊሄድ የሚችል። ሀገርም እንደዛ ነች። ከላይ እስከ ታች ያለው አሮኖ በመንግስት እንትን ውስጥ የተለያየ ፖዚሽን ውስጥ ያሉ ሰዎች ሊኖሩ ይችላሉ። ሶ ህዝብን ኦልሬዲ ይሄ መልካም አስተዳደር ማስፈን የሚቻለው ጥሩ የመንግስት ስራ ሊኖር የሚችለው ብዬ ማስበው በዛ ሂደት ውስጥ ሲሆን ከላይ ጀምሮ እስከ ታች ካሉ ሰራተኞች ጋር የተናበበ በጣም መልካም የሆነ በጣም ዴዲኬትድ የሆነ የሰዓት አጠቃቀምን ሳትሸራርፍ በታማኝነት እያንዳንዱ የሚያስቀምጣቸው ነገሮች አሉ። አሁን መልካም አስተዳደር ሲባል ተጠያቂነት፣ እኩልነት እያንዳንዱ ነገሮችን አስፍነ ስቴር ነው አገርም ያ መልካም አስተዳደር አለው ብዬ ማስብ። ሶ መርከቦቹ ላይ የተቀመጡት ኮንቴነሮች ላይ እንደ አይከን እንደ ምልክት ያስቀምጥኳቸው የእነዚህን እንትኖች ምልክቶች ነበሩ። ከጤና ጋር የተያያዙ ነገሮች፣ ተፈጥሮን ከመጠበቅ፣ ከእኩልነት፣ ከተጠያቂነት፣ ከተለያዩ እና አንዳንዶቹ ደግሞ ምንም ሳይን የሌላቸው ቦክሶች አሉ። ቦክሶች ስል ኮንቴነሮች አሉ። እነዛ ምንም ሳይን የሌላቸው ኮንቴነሮች ማለት ብዙ ደግሞ ያልተዳሰሱ ያልታዩ ያልተከፈቱ እንትን ያልተባሉ ብዙ መጠበቅ ያለባቸው መዳሰስ ያለባቸው እንትኖች አሉ ብዬ አስባለሁ። እና ከዛ አንጻር ነው
በአንተ እይታ ስነ ጥበብ የስዕል ጥበብ ማህበረሰባዊ ንቃትን ሊኖር የሚገባውን አስተሳሰብ በማሳወቅ በማጉላት ረገድ የሚኖረውን ሚና እንዴት አድርገህ ትገልጸዋለህ?
ይሄ ምንም በቃ የማይካድ ሀቅ ነው ብዬ ነው ማስበው። በተፈጥሮም ህግ ከልጅነት ጀምሮ አንድ ህፃን ከፊደል ከሆኑ ነገሮች ከምናምን በላይ በስዕል ነው አለ በከለሮች ነው ላይክ ፋንታሲው ደስታውን ሁሉ ነገር መግለጽ የሚችለው እና ያ ነው እንግዲህ በተፈጥሮ ሁላችንም የስዕልን ሀሳብ ሳናቀው ወይ ደግሞ ብዙም ሳንማረው እየተረዳ ነው እንመጣል። ምልክቶች፣ ቀለሞች፣ ስዕሎች እነዛ ነገሮች ናቸው። ከልጅነታችን ጀምሮ ፊደልን ሳና ሀን ሳናቅ ኤቢሲዲን ሳናቅ ስዕሎችን ነው መገንዘብ የቻለው ብዬ ነው የማስበው እና እነዛ ነገሮች እንዳልኩ ከብዙ ሺህ ቃላት አንድ ስዕል በደንብ ነገሮችን የመግለጽ ኃይል አለው። እንደገና ደግሞ ከዛም አልፎ አንዳንድ ነገሮች ላይ ለምሳሌ አርት ቴራፒ ሊሆን ይችላል ላይክ አሁን በብዙ ዲስከሽን ውስጥ ብዙ አሁን ለምሳሌ አንድ ሰዓት የሚወስድ ብዙ ውይይቶች ሊካሄዱ ይችላሉ። እነዛን ውይይቶች ለምሳሌ በስዕል ወይ ደግሞ በምናምን ስለ አንድ ሀገር ሊሆን ይችላል፣ ስለ ተፈጥሮ ሊሆን ይችላል፣ ስለ ጾታዊ ጥቃት ሊሆን ይችላል። ብቻ ብዙ ኢሹዎች አሉ። እንደ ህዝብም እንደ ሀገርም ብዙ የምታነሳቸው ነገሮች አሉ። እነዛን ነገሮች ለመግለጽ ከብዙ ከምታባክናቸው ቃላቶች ስዕል በጣም ገላጭ ነው ብዬ አስባለሁ።
ሌላው ሳሙኤል፣ እየተሳተፍክባቸው ከሚገኙ ጉዳዮች መካከል አንዱ ህጻናትን ከህጻናትም ደግሞ ልዩ ድጋፍ የሚሹ ህጻናትን የስዕል ጥበብን ማስተማር ወይንም ደግሞ ለመማር በሚያደርጉት ጥረት ውስጥም ድጋፍን መስጠት ነው። ይህንን ስራ ለመጀመር ይህንን እንቅስቃሴ ውስጥ ተሳታፊ እንድትሆን የገፋፋ ያነሳሳህ ነገር ምንድን ነበረ?
ይሄኛው በአጋጣሚ ነው። አንድት ጓደኛዬ ተሰራለች ዲቦራ ፋውንዴሽን ይባላል። ፋውንዴሽኑ በልዩ ድጋፍ የሚያስተምራቸው የሚያግዛቸው ተማሪዎች አሉ። ያም ከዳውን ሲንድሮም ጋር የሚኖሩ ህጻናትን ነው። እና እንደ ቮለንቲየር አጋጣሚ እናናስያቸው የተወሰነ እንደዚህ አርት ቴራፒ አይነት ነገር ሞክራለን። የተወሰኑ ካንቫሶች፣ ቀለሞች ገዝተንላቸው ልጆቹ የሆነ የተሰማቸው ነገር እንዲሰሩ አርት ቲቸር የለንም የሚለው ነገር እንዲሁ ሀሳብ ስትነግረኝ ለመጎብኘት ሄድኩኝ። ሶ ሳያቸው ማቴሪያሉ አለ። ስለዚህ እነዚህ ልጆች የግድ ወይ እንደ ሰዓሊ ወይ እንደ አንድ ፕሮፌሽናል እንትን እንዲማሩ አይጠበቅም ወይ እንዲሰሩ አይጠበቅም። እስቲ ዝም ብዬ ስሜታቸው ምንድን ነው ብዬ ልክ ጠጋ ስል በጣም ደስተኛ ናቸው። በጣም ኃላፊነት ይሰማቸዋል። ያን ነገር መስራት ይችላል ሳየው ማለት ነው። ስለዚህ ለምን አላመቻችላቸው? ለምን በቃ ይሄ ነገር እንደውም ደጋግሜ ነው የሄድኩበት። አንድ ቀን ሄድኩኝ። ከዛ በኋላ የእነሱም ደስታ የእነሱም መዳን ነው። መዳን ማለት በቃ መቻላቸውን ማወቅ ለእነሱ በጣም 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 እኔ እንጃ ምን አይነት በእንትን ቃላት ያጥረኛል። አንዳንድ ጊዜ ሲሰሩ እየሰሩ ይሄ እንደዚህ ነው፣ እሺ እንደዚህ ታደርጋት እንዲህ ስቀባ ስትለው እሺ አመሰግናለሁ ብሎ ይስምሃል። ማለት እኔ እንጃ ከልቤ የተሰማኝ ስሜት ደስ ብሎት ማለት ያ ነገር ፖይንት አድርጎት በቃ ነክቶታል። እሱ እንደሚችል አውቆት ይችን እንደዚህ ስትቀባት እንዲህ ይመጣላ ልክ ሲሰራው ያ ነገር መሆኑን ሲያቅ ደስተኛ ነው። በጣም ኤክሳይትድ ናቸው ልጆቹ። እና የተወሰነ ታይም እያጠረኝ እንጂ ቀን በቀን በቃ ከነሱ ጋር መዋል ራሱ መዳን።
ቀደም ሲል ከስነ ጥበብና ከስዕል ጋር የተያዘ ዘገባ ነበር ወደ እናንተ የደረሰው። የአሁኑ ዘገባችን ደግሞ ወደ ፊልም ይወስደናል። ልጄስ የጠፋ ልጁን ለመፈለግ የወጣ ብላ አርሶ አደር የሚገጥመውን ፈተና የሚቃኝ ተከታታይ የቴሌቪዥን ድራማ ነው። ለእይታ ከቀረበበት አፍታ ጀምሮ የብዙሃንን ቀልብ ለመሳብ የቻለው ድራማ በቅርቡ በካሜሮን ደዋላ በተካሄደ የፓን አፍሪካ ቲቪ ሲሪየስ ውድድር ላይ በሁለት ዘርፎች አሸናፊ ሆኗል። በዚህ ኬንያዊ ስራ ትኩረትና ተያያዥ ጉዳዮች ላይ ሀሳባቸውን ያጋሩን ዘንድ ኤደን ገረመው በልጄስ ተከታታይ ድራማ ውስጥ ተሳታፊ ባለሙያዎችን ጋብዛለች። የፊልሙ ጸሐፊና ዋና አዘጋጅ ሰማኝ ጌታ ይችሉም እንዲሁም የሥነ ምስል ወይም ሲኒማቶግራፊ ባለሙያው ጋድ ክፍሎም ናቸው እንግዶቻችን። ሰማኝ ጌታ ድራማውን አሸናፊ ስለሆኑባቸው ዘርፎች ቀድሞ በሚነግረን ጀምራል።
ልጄ ጠፍቶብኝ ለማመልከት ነበር የመጣው። መላኩ ገዛኸኝ 17 ዓመቱ ነው።
ልጄስ አንድ ልጁ የጠፋበት ያልተማረ ነገር ግን ብልህ ገበሬ ድባብ ወደምትባል የተለየች ከተማ ሄዶ ልጁን ለመፈለግ የሚያደርገውን ሂደት የሚያሳይ ታሪክ ነው። በ2024 ደዋላ ፓን አፍሪካን ፊልም ፌስቲቫል ካሜሮን በተካሄደው ውድድር ላይ ልጄስ በሁለት ዘርፎች አሸንፏል። አንደኛው በምርጥ ምስል ነው። አንደኛው ደግሞ በምርጥ ሴት ዲኮር ነው። ሴት ዲኮር በአማርኛ እንዴት እንደምለው አላውቅም፣ ግን ሴት ዲኮር አሸንፏል። ፊልሙ መጀመሪያ ሲጻፍ ዋነኛው መስራት የፈለግነው ነገር ባውንደሪን ፑሽ የሚያደርግ ስራ ነበር መስራት የፈለግነው እና በታሪክም አንጻር ሊሆን ይችላል፣ በሲኒማቶግራፊም አንጻር ሊሆን ይችላል፣ ወይንም ደግሞ ከፕሮዳክሽንም አንጻር ከሆኑ ነገሮችን የበጀት ሊሚት አለ ኢትዮጵያ ውስጥ፣ ግን በጀት ሊሚቱን ገፍቶ የሚሄድ ሰዎች ኢንስፓየር የሚያደርግ ስራ ነበረ መስራት የፈለግነው። በጊዜው ባለን ስኪል፣ ባለን በጀት፣ ባለን ጊዜ የተቻለንን ሁሉ ነገራችንን ሰጠን የምንሰራው ስራ ለማድረግ ነበረ። እግዚአብሔር ይመስገን እንግዲህ ተሳክ ለብቶልናል፣ ሰውም ወዶታል፣ ደስ ብሎናል።
ወደ ጋድ ልምጣ። ጋድ እንግዲህ ፊልሙ ከተመረጠባቸው ወይም ደግሞ የተሸለመበት ነገር የምስል ጥራት፣ ብርሃን አጠቃቀም፣ አጠቃላይ የሲኒማቶግራፊ የምንለው ሀሳብ ነው እና አንተ እንደ ባለሙያ ከዚህ ቀደም ምን አይነት ልምድ ነበረ? እንዲሁም ደግሞ ተጽፎ የመጣልህን ሀሳብ ጎልቶ እንዲወጣ ምን ተጠቀምክ? ለየት ያደርገኛል የምትለው ነገር ምንድን ነው?
እዚህ ስራ ላይ ለየት ያደርገዋል ብዬ የማስበው ነገር ምንድን ነው? ሞር ሲኒማቶግራፊው ላይ ሳይሆን ሰው እንዲያ የፈለግነው ነገር ቢኖር ስቶሪውን ነበረ እና ያን ስቶሪ ደግሞ የተለያየ አንግሎች በመጠቀም የተለያየ ሌንስ በመጠቀም እና ናቹራል የሆነ ላይትን በመጠቀም ያን ስቶሪ ወይም ደግሞ አክተራችን የሚያወጣውን ዲያሎግ ምንም ነገር ዲስትራክት ሳያደርገው ስቶሪውን ለኦዲየንስ ማስተላለፍ ነው። አይ ቲንክ እዚህ ላይ ተሳክቶልኛል፣ ለዚህም ሽልማት አብቅቶኛል ብዬ ማስበው ነገር እሱ ነው። ኦዲየንስ ሳይረበሽ ስቶሪውን እንዲያየው ማድረግ ይችላል።
ሐሳብን ወደ ምስል መቀየር በጣም ከባድ ነገር ነው። ምክንያቱም በሰዎች በምስል ሲያዩ ሐሳባቸው ከጉዳዩ ልቅ ምስሉ ላይ ያተኩራል። ግን አንተ በተለየን መልኩ ሐሳቡ ላይ እንዲያተኩሩ አድርጌ ነው የሰራሁት ነው ያልከውና እሱን ነገር አድንቄያለሁ። ከዚህ ቀደም የሰራሃቸው ስራዎች ነበሩ ወይ ወይስ ይሄ የመጀመሪያ ስራ ነው? እስቲ ጥቂት ነገር በለኝ።
ከዚህ በፊት ከሰማይ ጌታ ጋር ነው አንድ ሊያ የሚባል ቲቪ ሴሪስ ነው። እሱም 10 ኢፒሶድ ኤክስፒሪየንስ ነበረኝ። ያኛው ለዚህ ስራም ምን ያህል ዳይሬክተሩን በምን አይነት መንገድ መረዳት እችላለሁ ምናምን የሚለውን ነገር ጥሩ ኤክስፒሪየንስ ነበረኝ። እኔ ለዛ ሲኒማቶግራፊ ነገሩንም በደንብ እዚህኛው ላይ ከአክተሮች ጋር ኮሚኒኬት ማድረግ ከእኔ ታች ያለውን ክሩ ደግሞ ሊድ ለማድረግ ምናምን ያልኩሽ ሊያ የሚባለው 10 ኢፒሶድ ሙቪ በደንብ ረድቶኛል። እና ግን ያኛው ሙቪ በጣም ዲፈረንት ነው ከዚህ ጋር ሞር፣ ያኛው ላይት አጠቃቀም በጣም የተለየ ነው። እና እዚህኛው ላይ ሌላ አይነት ስታይል ነው እንዳልኩሽ ይዘን መምጣት የፈለግነው እና እሱ ነገር ረድቶኛል። እና ያ ኤክስፒሪየንስ ነው ለዚህኛውም ጥሩ እንዲሆን ያደረገው ማለት ነው።
ሰማኝ ጌታ፣ ወደ አንተ ልመለስ። ስለ ሀሳቡ በእርግጥ ድንበር መሻገር ነው፣ ነገሮችን መግፋት ነው ብለሃል። ግን አንተም እነዛን ነገሮች ደፍረ ስትነካ ያየሃቸው ህጸጾች ነበሩ ወይ?
መካሪ ስራዎች አይደለም ብዙ ጊዜ ብሰራው። እኔ ቅድምም እንዳልኩሽ ያለሁበት ቦታ ያለኝ ያለሁበት እድሜ ኤክስፒሪየንስ ለመምከር በጣም ገና ነኝ እና አይ ቲንክ እኔ የምሰራቸው ስራዎች መታዘባዊ አይነት ነገሮች ናቸው እና ከሌላ ፐርስፔክቲቭ ከሌላ አንግል የሚያዩ ከሌላ እይታ መነጽር ከሌላ መነጽር አይነት የሚያሳዩሽ ነገሮች ናቸው እና የምሰራቸውም ስራዎች እዚህኛውም ስራ ላይም እንደዚህም አለ የሚለውን ነገር ለማሳየት ነው ፒውርሊ።
እስቲ አንተ እስከዚህ ቀደም የሰራሃቸው ስራዎች ምንድን ናቸው? በተለይ ህዝብ ጋር ደርሰዋል፣ ታይተዋል፣ ወይም ደግሞ እኔም ተምሬባቸዋለሁ የምትላቸው ስራዎች ምንድን ናቸው?
እኔ የተማርኩት መካኒካል ኢንጂነሪንግ ነው። አየር መንገድ ደግሞ 2 ዓመት እንደ ኤርክራፍት ኢንጂነርነት ሆኜ ሰርቻለሁ። ከዛ በኋላ ደግሞ ጉዞ ፊልምስ የሚል ወጥቼ ከአየር መንገድ የራሴን ፕሮዳክሽን ካምፓኒ ከከፈትኩ በኋላ ብዙ አብዛኞቹ የምንሰራቸው ነገሮች ዶክመንተሪዎች፣ ኮርፖሬት ቪዲዮዎች እንዳሉ ሆነው ግን ራሳችን ከጋድ ጋር ወደ 8 ዓመት ሆነን ከልጅነት ጀምሮ እስከ አሁን ድረስ እንግዲህ ወደ 8 ዓመት ሆነ ከ19 ከ20 ዓመት ጀምሮ ነው አብረን መስራት የጀመርነው እና አብዛኞቹ ስራዎቻችን ኤክስፐሪመንት ናቸው። ሰው ህዝብ ጋር የሚወጡ ባይሆንም ራሳችን የሆነ ነገራችን የምናዳብርበት የሆኑ ነገሮች የምንሞክርበት ብዙ ስራዎች አሉን። በጣም አሁን የምናፍርባቸው ለሰው የማንሳያቸው የማንናገራቸው አሉን። ግን እንደ ስራ እንደ ቀደመ ስራ ከዚህ በፊት ያለን ከረጅም ጊዜ በፊት አንድ ብራዘር ሲስተር ሊሚት ሲትኮም ሰርተን ነበር። ያኔ ጋር ፕሮዳክሽን አሲስታንት ነበረ አሁን። ከዛ በኋላ ደግሞ ሊያ ላይ አብረን ሰርተናል። ሊያ ላይ ደግሞ ሁለታችንም ሲኒማቶግራፈር ነበርን። ከዛ ሊያ ላይ በደንብ እኔም እሱም የሆነ ነገራችንን ካሳደግን በኋላ ደግሞ አሁን ደግሞ ልጄስ ላይ ደግሞ ኮላቦሬት አድርገን ሰርተናል። ከሱም በላይ ጉዞ ፊልምስ ውስጥ አብረውን ረጅም ጊዜ እንደዚሁ በልጅነት እውቀት አብረውን እየሰሩ ያሉ ኤዲተራችን ቢኒያም፣ ፕሮዳክሽን ማናጀራችን ነቃቸው ሲሆን ሄደን አብረውን የሚሰሩ ፕሮዎቻችን ናቸው። እንደዚሁ ነው ሁሌ የምንሰራው። አንድ ነገር ሰርተን ኔክስት ስራችን ደግሞ የተሻለ እንዲሆን ነው። እነዚህ ናቸው የኛ ፕሮፋይል።
ፓን አፍሪካን ዳውላ ሽልማት ወይም አዋርድን ማግኘታችሁ ለእናንተም ሆነ ለኢንዱስትሪው ምን ማለት ነው?
ይህን አዋርድ ማግኘታችን በሁለት ዘርፍ የኛ ቴሌቪዥን ሲሪየስ ወይም የኛ ቴሌቪዥን ድራማ ማሸነፉ ለእኛ ለልጄ ስክሮች ብቻ ሳይሆን ኢንዱስትሪው ላይ እየሰሩ ላሉ ፊልም ሰሪዎች እየገቡ ላሉ ጀማሪ ፊልም ሰሪዎች በጣም አይ ቲንክ ትልቅ መነሳሳትን የሚፈጥር በጣም ኢንስፓየር የሚያደርጋቸው ውጤት ነው። ሁሉም የልጄስ ክሩ አባላት ረጅም ጊዜ ከዓመት በላይ የፈጁበት የለፉበት ስራ ይህንን አይነት ውጤት ማምጣቱ የሚቀጥሉት ስራቸው ላይ እንዲለፉ የባሰ ያሉት ቻሌንጆች እናውቃቸዋለን። እነሱን ቻሌንጆች የባሰ እንዲያሸንፉ በጣም ኃይል የሚሆናቸው ነው። እዛም በላይ ደግሞ ጋር ደግሞ በሲኒማቶግራፊ አፍሪካ ውስጥ ሪኮግናይዝ መደረጉ በጣም ትልቅ ኢንስፓይሬሽን ነው እና እሱም ደግሞ የተሰማ ነገር
ያው ይሄን ሽልማት ወደኛ መምጣቱ በጣም ደስ የሚያስብል ነገር ነው። ለእኔም ብቻም ሳይሆን ለሙሉ ድርጅት ላይ ለተሳተፈው ሰው እና ሌላ ማለት የምፈልገው ነገር ለኢትዮጵያ ውስጥ ላለ ወጣቶች ሲኒማቶግራፈር መሆን የሚፈልጉ ፊልምሜከር መሆን በአጠቃላይ ለሚፈልጉ ሰዎች እንዳለ ይሄ ሪኮግኒሽን በጣም አስፈላጊና አበረታች ነው ብዬ አስባለሁ።
ቀጣይ ነገሮች፣ ወደፊት ሀሳቦቻችሁና እቅዶቻችሁ፣ ግቦቻችሁ ምንድን ናቸው?
ልጄስ በሚቀጥለው የፈረንጆች ዓመት በ2025 ቃና ቴሌቪዥን ላይ ሙሉ ይተላለፋል። 5 ክፍሉ በነፃ ዩቲዩብ ላይ ተላልፎ ነበረ። ሰዎች ብሪሉ ላይ ያሉ ሰዎች ተመልካቾች በጣም ወደውት ነበር። አሁን ቃና ላይ ስለሚታይ እሱን ጠብቁ፣ ይሁት በጣም ነው የምትወዱት። ሌላኛው ነገር ደግሞ እንደ ፕሮዳክሽን ደግሞ እንደ ጉዞ ፊልምስ ደግሞ በንሰራቸው አዳዲስ ስራዎች ይኖራሉ። የመጀመሪያ ፊቸር ፊልማችንን ለመስራት ዝግጅት ላይ ነን፣ እሱን እየሰራን ነው። እንዲሁም በተለያዩ ፕላናችን ኢትዮጵያ ውስጥ ያለ ትልቁ ኮንተንት ፊልም እና የቴሌቪዥን ኮንተንት እንዲሁም ሪያሊቲ ሾው ኮንተንቶችን የምንሰራ ድርጅት መሆን ነው እና እሱን ቅድም እንዳልኩሽ ግን ባውንደሪን ውሽ የሚያደርጉ ኮንተንቶች በደንብ ጥሩ ሁኔታ የተሰሩ የተዘጋጀንባቸው ኮንተንቶች እንዲሆኑ ነው የምንፈልገው። እነሱ ላይ ነው እየሰራን ያለ ነው።
እንደ ጉዞ ፊልምስ የረሳው ነገር ላይ መስለኝ እንደ ያ ሰማይ ጌታ እንዳለው ነው። እንደ ጉዞ ፊልምስ ያሉት ፕላኖች ያ እንዳለው ነው። እንደ እኔ ደግሞ በተለይ ከዚህ ሪኮግኒሽን በኋላም ከልጅስ የተሻለ ስራን ለመስራት ነው። እኔም ጉዞ ፊልምስ ውስጥ ያለ ሙሉ ቲምም ከልጅስ የተሻለ ስራን ይዞ መምጣት ነው አላማ።
ዲስ ፊልም ዳይሬክተር እና ኤግዚኪዩቲቭ ፕሮዲውሰር እንዲሁም ደግሞ ጸሐፊ ሰማይን ጌታ አይችልሁም እንዲሁም ደግሞ የሲኒማቶግራፈር ጋድ ክፍሎም ስለነበረን ቆይታ በጣም ነው የማመሰግነው።
እኛም እናመሰግናለን።
አድማጮቻችንና ተመልካቾቻችን ከአሜሪካ ድምፅ ወደ እናንተ ሲደርሱ የነበሩ ዝግጅቶቻችን እየጠናቀቁ ነው። የመጨረሻው ወደ ሆነ ዝግጅት ላይ ደርሰናል። ወጣቶችና ሰላምን ይመለከታል። በኢትዮጵያ የሚካሄዱት ጦርነቶችና ግጭቶች ወጣቶችን የበለጠ ተጎጂ እያደረጋቸው ነው ሲሉ በተለያዩ አካባቢዎች የሚኖሩ ወጣቶች ተናግረዋል። የአሜሪካ ድምፅ ከትግራይ አማራና ኦሮሚያ ክልሎች ያነጋገራቸው አስተያየት ሰጪዎች የወጣቱን ህልም ያጨለሙ ናቸው ያሏቸው ከዚህ በፊት የተካሄዱና አሁንም የቀጠሉ ግጭቶች እንዲቆሙና በድህረ ጦርነት የሰላም ግንባታ ጥረቶችም ተሳታፊ ልንደረግ ይገባል ሲሉ ጠይቀዋል። በዚህ ዘገባ ዙሪያ የአሜሪካ ድምፅ የሰላም ሚኒስቴር ኃላፊዎችን ለማነጋገር ያደረገው ጥረት አልተሳካም። ተጨማሪ አለ። ትግራይ ክልል በተጀመረውና ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ላይ ተሳታፊ እንደነበር የገለጸልን አሁን መቀሌ ዩኒቨርሲቲ በማስተማር ላይ የሚገኘው ፍቅረ ስላሴ ግደይ ጦርነቱ በተለይ በወጣቶች ላይ ከፍተኛ ጉዳት ማድረሱ ይናገራል።
አንደኛ አምራች ኃይል ነው ወጣት ኃይል በጦርነቱ ላይ ቀጥታ የተሳተፈውም አብዛኛው ወጣት ኃይል ነው። በአካባቢያችን ስናየው ከእያንዳንዱ ቤት እያንዳንዱ ምት ያላንቋቋበት ጉዳቱ ያልደረሰበት ሰው የለም ማለት ያስደፍራል። በጣም ሰፊ ነው ጉዳቱ። ብዙ ሰዎች ተስፋ ነበራቸው። ያው ሰርቶ የመለወጥ ተለውጦ የማድረግ ቤተሰብን የመርዳት ከዛ ሁሉ ነገር ነው ያስገረም።
ሌላ በግጭት ውስጥ በሚገኘው አማራ ክልል ባህር ዳር ከተማ ኗር የሆነው ተመስገን መኮንን በበኩሉ በሀገሪቱ ባሉ ጦርነቶችና ግጭቶች ወጣቶች በሁለቱም የጦርነት ተፋላሚዎች ተሳታፊ እንዲሆኑ አስገዳጅ ሁኔታዎች ይገጥማቸዋል ይላል። በዚህ ምክንያት ተጎጂ መሆናቸውን ያስረዳል።
ስራ ሰርቼ ነገር ለውጣለሁ ብሎ ተስፋ ከማድረግ ይልቅ ደህንነት የሚያሰጉ ነገሮች አሉብኝ በሚል ፍራቻ ስራ ለመስራት ተነሳሽነቱ ሌሎች ሁነቶች በጣም በከፍተኛ መጠን እየተጎዳ ያለበት ሁኔታ አለ። ጾታዊ ጥቃትን በመናይበት ጊዜ ከፍተኛ የሆነ ጾታዊ ጥቃት የሚከሰትበት ሁኔታዎች አሉ። ምርትን ከመሰብሰብ አንጻር ምርታማነት ከመምጣት አንጻር ከፍተኛ የሆነ እንግዲህ ምርትና ምርታማነት ያንዲት ሀገርን የሚወሰነው ወጣቱ ክፍል ይወጣት ግን አሁን ምርት ላይ ከማተኮር ይልቅ ሀገርን የሚያሳድጉ ምርቶች ከመወያየት ወይም ደግሞ ከመነሳት ይልቅ እየሆነ ያለው ጦርነት ስለሆነ ምርታማነት ላይም ከፍተኛ የሆነ ተጎጂ እየሆነ ያለበት ሁኔታ ነው ያለ ማለት ነው። ጦርነቱንም ቀጥታ በምናይበት ጊዜ ሌላው ኢንዳይሬክት ተሳታፊ ነው። አብዛኛው በጦርነት ተሳታፊ ማን ነው ብለህ ስታስብ ወጣቱ ክፍል ነው። በቃ ወጣቱ ክፍል ቀጥተኛ የጦርነቱ ተሳታፊ ነው። ስለዚህ በጦርነት ደግሞ በተፈጥሮ ጎጂና እርስ በርስን የሚያጠፋፋ ስለሆነ ከፍተኛ የሆነ ጉዳት እየደረሰበት ያለ ሁኔታ ነው ያለ።
በኦሮሚያ ክልል ሆሮ ጉድር ወለጋ ዞን ጃርቴ ከተማ የታሪክ መምህር እንደነበሩ የሚናገሩት አቶ ቦካ ዘለቀ ደግሞ በ2013 ዓ.ም በሚኖርበት አካባቢ በተከሰተ ግጭት ተፈናቅለው አሁን ኑሯቸውን በአዲስ አበባ አድርገዋል። በአካባቢው ያለው ግጭት ወጣቱን ከትምህርት ገበታና ከስራ አፈናቅሏል ይላሉ።
በጣም ተጎድቷል ወጣቱ። ወጣቱ ማለት ተማሪም ነው። ተማሪ ትምህርት ቤት ተዘግቶ እንዲወጣ ተደርጓል። ከዛ ባሻገር ደግሞ ተማሪ ተመልሶ ቤተሰብ ላይ ላለመቀመጥም ወደ ጫካም ፈልሷል። ብዙ ችግር ነው፣ ብዙ እንትን ነው የተጎዳው ወጣቱ። በአካባቢው አሁን የለም ማለት ይቻላል፣ ምንም የለም። እኔ በዛን ወቅት አይደለም ከዛ ወደዚህም ደግሞ አውቃለሁ ያሉትን ሁኔታዎች። ወጣት በሰፈሩም በአካባቢውም አይኖሩም፣ የሉም። ወጣት ወደፊት ተስፋ የሚሆነው ለሀገሪቱ እቺ ሀገር ሰላም ሊኖራት ይገባል። ሰላም የለም። ከገጠር እስከ ከተማ አካባቢ ነው። አሁን ከተማ እኔ አሁን ባለውበት አዲስ አበባ ሰላም ነው። አንዳንድ ትልቅ ከተማዎች ሰላም ናቸው። በተረፈ ገጠር ከተማ ራሱ ሰላም የለም፣ አሁን ገጠርን ብናየው። ስለዚህ ለዛ የሰላም አክሰሱ መፈጠር አለበት። ሰላም እንዴት መኖር እንዳለበት መንግስት ይህንን ሊያስብበት ይገባል።
ከጦርነት በኋላ የተደረጉ የሰላም ስምምነቶች ወጣቶችን ያካተቱ አይደሉም የሚለው ፍቅረ ስላሴ ግደይ በሰላም ግንባታ ላይ ተሳትፎ እንዲኖራቸውም የትግራይ ክልልም ሆነ የፌዴራል መንግስት በቂ ስራ አልሰሩም በሚል ወቀሳ ይሰነዝራል።
እስካሁን ድረስ ወጣቶች ተካተዋል ብዬ አላስብም። የሰላም ስምምነት ላይ ከመነሻው ጀምሮ እስካሁን እስከደረሰበት እንትን ድረስ ደረጃ ድረስ ተካተዋል ብዬ አላስብም። ምናልባት ይሄ የተጀመረው ወጣቶችን ተወሪዎችን ወደ ማህበረሰቡ ለመመለስ የሚደረግበት በትንሹ ቢሆን ተጀምረዋል። ግን እሱ የሰላሙ አካል አይመስለኝም። አሁን እንደማየው በደንብ የተገበረ እንዳልሆነ ነው ኢንፎርሜሽን ያለኝ። ስለዚህ የሰላም ስምምነቱ ላይ በወጣቱ ከልቡ አምኖበት ሰላሙ ወደ ነበረው ወደ ቀድሞ ህይወቱ እንዲመለስ የተደረገ አይደለም ባይ ነኝ። ወጣቶች አፍራ የሰላም አምባሳደር እንዲሆኑ ወደ ማህበረሰቡ ይዘው የሚሄዱት ነገር ሰላምን መስበክ ብቻ መሆን እንዳለበት እንዲሆን የተደረጉ ስልጠናዎች የሰጡ ያሉ ስልጠናዎች እንዳሉ አውቃለሁ። ከዛ ውጭ ግን እንደ አንድ መንግስት ወይ የክልል መንግስትም ቢሆን የፌዴራል መንግስትም ቢሆን እዚህ ነገር ላይ ፎከስ አድርገው እየሰሩ ነው ብዬ አላምነው እስካሁን ድረስ። ስለዚህ እየተሰራ ያለው ስራ አድጋቢ አይደለም። ሰላም መንጸት ላይ በጣም መሰራት ነበረበት። ሰዎች ሰላም ብቻ አማራጭ እንደሆነ እንዲያስቡ መደረግ አለበት። ይሄ ደግሞ ጭንቅላት ላይ የሚሰራ ስራ ነው እንጂ ብር ሰጥተህ ወደ ማህበረሰብ ብሎ ስላስገባቸው የሰላም ሳቢ ታመጣለ ማለት አይመስለኝም። ስለዚህ ገና እየሰራ ያለው ስራ በጣም ብዙ ነገር የሚቀረው ነው።
የባህር ዳር ከተማ ነዋሪው ተመስገንም ሀገራዊ የሰላም ሁኔታ ማረጋገጥና ለወጣቶች ጥያቄዎች ተገቢ ምላሽ መስጠት ዘላቂ መፍትሄ ለማምጣት ያስችላል ብሎ ያምናል።
ያው ጦርነትን መቼም ሁላችንም እናውቀዋለን ምን ያህል አስከፊና ምን ያህል አስቀያሚ እንደሆነ። ስለዚህ ከጦርነት ወጠን ወደ ልማት የምንመለስበት እርስ በርሳችን እየተደጋገፍን በኢኮኖሚ የምናድግበት ሁኔታ ከመፍጠር አንጻር መንግስትም ከፍተኛ
አድማጮቻችንና ተመልካቾቻችን ከአሜሪካ ድምፅ የምሽቱ ዝግጅቶቻችን እነዚህ ይመስሉ ነበር። ሌሎችን እነዚህ ዛሬ የተላለፉት ጨምሮ ሌሎችንም በዌብሳይታችንና በማህበራዊ ትስስር ገጾቻችን ላይ የምታገኟቸው መሆኑን እንጠቁማለን። አስማማየ ነው ነበርኩ። ምሽቱን እያስተናገድኳቸው አብሬያቸው ነበርኩት። መልካም ምሽት ይላችሁ።